ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል።
እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 16 ቀን 2012 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
143 ቀናት አለፋቸው።
ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት።
ሳምንታዊው የደብዳቤዎች አምድ ፕሮግራማችን ከዜናው በማስከተል ይቀርባል። ከዚያም የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ኬንያ በሚል ርዕስ በሃማቱማ የቀረበውን ጽሑፍ ክፍል 3 አሰምተን የመጀመሪያው ክፍል ፕሮግራማችን ይተናቀቃል። በቅድሚያ ዜና። አርብ ሚያዝያ 16 ቀን አንድ ተጨማሪ ሰው በኮሮና ቫይረስ መያዙን ተከትሎ በቫይረሱ የተያዙ ሰዎች ቁጥር 117 መድረሱን የጤና ሚኒስቴር አስታውቋል። ባለፉት 24 ሰዓታት የተደረገው ምርመራ 933 ሲሆን ይህም ባለፉት 2 ቀናት በተከታታይ ከተደረጉት ያነሰ በመሆኑ የምርመራውን መጠን በመጨመር ፈንታ እያደር እየቀነሰ መሄዱ ብዙዎችን አሳስቧል። በደሴ ከተማ በአማካይ 300 ሰዎችን መመርመር የሚያስችል መሳሪያ አገልግሎት መስጠት ጀምሯል ቢባልም ምን ያህል ሰው እንደተመረመረና ውጤቱ ምን እንደሆነ ገና መረጃ አልተገኘም። የቤኒሻንጉል ጉሙዝ አካባቢ በቫይረሱ ተጋላጭ ከሆኑ አካባቢዎች አንደኛው ሆኖ ሳለ እስካሁን በአገዛዙ በኩል የተላከለት የመመርመሪያ መሳሪያ እንደሌለ ገልጾ በአስቸኳይ እንዲላክ የአካባቢው አስተዳደር ጠይቋል። በአፋር ምርመራ ገና እንዳልተጀመረ ይታወቃል። የጤና ሚኒስቴር በሰጠው መግለጫ በአገሪቱ በጠቅላላ ከ3 ሚሊዮን በላይ ቤቶች ላይ የቤት ለቤት ቅኝት የተደረገ መሆኑንና ምልክት የታየባቸው 427 ሰዎችን በለይቶ ማቆያ ያደረገ መሆኑን ገልጿል። በትግራይ 1.5 ሚሊዮን የቤተሰብ አባላት ላይ የዳሰሳ ምርመራ ተደርጎ ከኮሮና ቫይረስ ባለመገኘቱ ያስቸኳይ ጊዜ አዋጁ ቁጥጥር ለማላላት የተወሰነ መሆኑን የአካባቢው አስተዳደር ገልጿል። በሰሜን ሸዋ አንድ የፖሊስ አባል በርካታ ሰው እንዳይሰበሰብ የሚከለክለውን ሕግ ተላልፎ በሰርግ ልጁን በመዳሩ በቁጥጥር ስር የተደረገ መሆኑ ተነግሯል። በጅቡቲ በኮሮና ቫይረስ የተያዙ ሰዎች ቁጥር በሁለት ሳምንታት ውስጥ በ7 እጥፍ ጨምሮ 999 ደርሷል። የበሽታው በጅቡቲ መስፋፋት በኢትዮጵያ ሊዛመት ይችላል የሚለውን ስጋት ጨምሮታል። እስካሁን በሶማሊያ 328፣ በኬንያ 320፣ በሱዳን 174፣ በኤርትራ 39 እና በደቡብ ሱዳን 5 ሰዎች በቫይረሱ ተጠቅተዋል ተብሏል። አሜሪካ በዓለም የጤና ድርጅት ላይ የጀመረችው የፕሮፓጋንዳ ጥቃትን አጠናክራ ቀጠለች መሆኑም ታውቋል። የአሜሪካ የውስጥ ጉዳይ ኃላፊ ለዜና ተቋማት በሰጠው መግለጫ በአሜሪካ የተስፋፋው ኮሮና በሽታ በዓለም የጤና ድርጅት በደብ መመርመር እንደሚያስፈልግ አስገንዝቦናል ካለ በኋላ የድርጅቱ አመራር እስካልተቀየረ አሜሪካ ያቋረጠችውን ገንዘብ እስከመጨረሻው እንደምትታስቀር ካስፈለገም አማራጭ ተቋም ለማቋቋም እንደምትንቀሳቀስ አስታውቋል። የትራምፕ አስተዳደር በአሜሪካ በከፍተኛ ደረጃ እየተስፋፋ ላለው የቫይረስ ስርጭት ባላፊነት እንዳይጠየቅ ያለም የጤና ድርጅትን እንደማምለጫ ለመጠቀም መወሰዱ ግልጽ ሆኗል። የአሜሪካ መንግስትና ቢል ጌትስ ያሉ ግለሰቦች ከቻይና ጋር ሆነው ቴዎድሮስ አድሃኖም ያለም የጤና ድርጅት መሪ እንዲሆን ከፍ ያለ ሚና መጫወታቸው መዘንጋት የለበትም። በአሁኑ ወቅት በአሜሪካ በቫይረስ የተጠቁት ሰዎች ቁጥር ከ885,000 በላይ የደረሰ ሲሆን ከ50,000 በላይ ሰዎች መሞታቸውም ተዘግቧል። በመሳፍን ተስፋ የሚመሩ በሰሜን ጎንደር የሚንቀሳቀሱ የፋኖ ታጣቂዎችና የአካባቢው አስተዳደር ባለስልጣኖች ስምምነት ላይ መድረሳቸው ተነገረ። ሚያዝያ 15 ተደረሰ የተባለው ስምምነት ከረጅም ጊዜ ድርድርና ውይይት በኋላ ሲሆን የፋኖ አባላት መፍታቸውና የግል አደረጃጀታቸው ተጠብቆ ከጸጥታ ኃይሉ ወይም ከአካባቢው ሚሊሻ ጋር ባንድ ላይ ሊሰሩ ስለሚችሉበት ሁኔታ መስማማታቸው ተገልጿል። በፋኖ ላይ የኃይል እርምጃ ለመውሰድ ሲንቀሳቀስ የነበረው የአማራው አካባቢ አስተዳደር ከፍተኛ ተቃውሞ ስለገጠመው ከጥቂት ቀናት ወዲህ አቋሙን በመቀየር ችግሩን በውይይት ለመፍታት ሲንቀሳቀስ እንደነበር ይታወቃል። በአሁን ወቅት ስምምነት ያደረገው አንዱ የፋኖ ክፍል ሲሆን ሌሎች በርካቶች በተደረገው እርቅ መስማማት አለመስማማታቸው አልታወቀም። በሚቀጥለው ወር አገዛዙ የሽግግር ወይም ያደረ መንግስት ለማቋቋም እቅድ ያለው መሆኑ ቅርብ የሆኑ ምንጮች ያሰራጩ የቆየ ወሬ ቢሆንም በአገዛዙ ባለስልጣን በኩል ለውጭ ድርጅቶች ይፋ መደረጉ ታውቋል። በኬንያ አምባሳደር ሰብየው ኢንተርናሽናል ክራይሲስ ግሩፕ ለተባለው ተቋም በቅርቡ በሰጠው ማብራሪያ ምርጫው የሚራዘም ከሆነ በሕገ መንግስቱ አንቀጽ 60 መሰረት ፓርላማው እንዲፈርስና ያደረ መንግስት እንዲቋቋም ይደነግጋል በማለት ማስረዳቱ የሚገልጽ ሰነድ ተገኝቷል። አገዛዙ የህዝቡን የሽግግር ጥያቄ መለሰ መሆኑን ለማሳየት የተወሰኑ የሚመርጣቸውና ለጥቅማቸው ያደሩ የተቃዋሚ ኃይል ተብዮችን አስተባብሮ ያደረ መንግስት መመስረቱን ሊያበስር ይችል ይሆናል። ይሁን እንጂ የወያኔው ህገ መንግስት ፓርላማው የስልጣን ዘመኑ ካለቀ በኋላ ያደረ መንግስት ይመሰረታል የሚል ድንጋጌ ስለማያስቀምጥ ህገ መንግስቱን የሙጥኝ ለሚሉ ሁሉ የህገ ጥያቄ እያስነሳ ነው ተብሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ይተካለላል።
Africa Madina Anche se caramba Hagari Addis Ababa
ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሪ ተመልካች ኢትዮጵያውያን በሙሉ እንደምን ሰነበታችሁ? ውድ ኢትዮጵያውያን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ያገር ትግታ አይ አድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ዝግጅታችንን የምንጀምረው ገብረየስ ሙሉነህ ከአዲስ አበባ በላኩልን መልእክት ይሆናል። ይድረስ ለፍኖተ ዲሞክራሲ ሬዲዮ። ኢትዮጵያ ዘመን አልፎ ዘመን ሲተካ ሁሌም ተጠቂ ሆና የቀጠለችው ከልጆቿ የሚዋደቁላት አርበኞች ብቻ ሳይሆኑ የሚከዷት የነጡት ነካሾችም በማፍራቷ ነው። እነዚህ ከሃዲዎች ከውጭ ጣላቶችም ጋር ይያበሩ ኢትዮጵያን አድመተዋል ጎርተዋል። የታሪክ ማህደርን ስንከፍት ምሳሌዎቹ ብዙ ናቸው። ከኃይለ ሥላሴ ጉግሳ እስከ መስፍን ወልደ ማርያም፣ ተስፋዬ መኮንን፣ ተክሌሻው፣ ብርሃኑ ነጋና ጓደኞቹ፣ ከሃዲው ወያኔ፣ የቄሮ መንጋ ሁሉም መጠቀስ ያለባቸው ናቸው። በፖለቲካው መድረክ እንደ እባብ እየተሳቡና እንደ እስስት ቀለም እየቀየሩ እነ ፍሳ ደስታ፣ ካሳ ከበደ፣ ያሬድ ጥበቡና መስተሮቻቸው ህዝብን ሲያደናግሩና ለአደጋ ሲያጋልጡ ለአመታት አይተናል። ባንዳና ከሃዲ ሀፍረትና ይሉኝታን ቀቅለው የበሉ በመሆናቸው ነጋ ጠባ ክህደትን ሲያቅፉ ቅንጣትም ጸጸት ተሰምቷቸው አያውቅም። የቅርብ ጊዜው የመረራ ጉዲና ቅሌት የመይሶን የቀድሞ ካድሬነቱን አጣምሮ የያዘ ነው። ለበደነው ግድያ ለአፈሳ ፍጅት የሚጠየቁት እነ ሌንጮለታ አሁንም ፖለቲከኞች ነን ብለው የቀድሞ ሰለባቸው ሊያጠፉ በደከማ አቅማቸው እየሞከሩ ናቸው። ከዚህ ወያኔም ከውድቀቱ ምንም መማራቅቶት ወደ ነበረበት ሊመለስ ቀንተሌት በመሪዎቹ ይዋሻል። ይህን ሁሉ ያጀቡ ኢትዮጵያን የሚያደሙት ሞርተብዮች ደግሞ የወያኔም የዘረኞቹ መጋዣ ሆነው የህዝብን ትግል በማደናቀፍ ላይ ናቸው። ተጠራርተው በኢሃፓ ላይ አሉታዊ ዘመቻ ሲያስፋፉ የምናያቸው ለዚህ ነው ማለት ይቻላል። የማታውቁትና አላነሳውም ግን ይህን ደብዳቤ መጻፍ የተገደድኩት በህዝብ ዘንድ ከሃዲዎች በሚገባ ስማቸውን ጠርታችሁ ሳይቀር አጋልጡ ብዬ ለማሳሰብ ነው ሲሉ ገብረየስ ሙሉነህ ከአዲስ አበባ ደብዳቤያቸውን አጠናቀዋል። ተከታዩን ደብዳቤ ላኩልን ደግሞ ሙሉጌታ ህዝቅያስ ከሚዩኒክ ጀርመን አገር ናቸው። ለህዝብ ማስተላለፍ የምፈልገው መልእክት ምን ነካን ምን ሆነን የሚለውን ጭንቅና አቤቱታ ነው። አማራ ተብለው ከደምቢዶሎ የታገቱት ተማሪዎች ሳይፈቱ አምስተኛ ወራቸው መጣ። ያገቷቸው ካገዛዙ ጋር የተጣመሩ ጽንፈኞች ናቸውና ገዢዎች ምንም እርምጃ ለመውሰዳቸው አላስገረመኝም። የዜጎች ዝምታ ግን ያማል። በአገር ውስጥም ሆነ በውጭ ከጥቂቶች በስተቀር የታገቱትን ወጣቶች መርሳቱ ተመርጧል። ተቃዋሚ ወይም ተፎካካሪ ነው የሚባሉት ዛሬ አፋቸውን ከሸበቡ ሁለት ዓመት ሆኗቸዋልና ካድርባዎቹ ምንም ቃል አልተጠበቀም። የወረርሽኙ በሽታ እንደ ተአምር የቆጠሩት ዘረኞች ህዝብ ለዚህ መቅሰፍት እንዲዳረግ የተቻላቸውን ሁሉ እየጣሩ ናቸው። የማይሰሩ መፍትሄዎችና መድኃኒቶችን ይሰራሉ ብለው እያቀረቡ ህዝብ ራሱን ለወረርሽኙ ሰለባ እንዲያደርግም በጃዙር እየገፋፉ ናቸውና ህዝብ መታለል መደናገር የለበትም። በርበሬም ፀሐይም ፌጦም ለዚህ ወረርሽኝ ጠላት ወይም መድኃኒት አይደሉም። እህሎቻችን በተበከሉ ሊተካና ሊያስተራጭ የተስማማው ዘረኛ ቡድን አገርን ሊያስጠፋ መሆኑን ጠቅሶ በዓለም ደረጃ ማጋለጥም ተገቢ ነው። የዘረኞቹ አጋር ቻይና በህዝባችንም በአፍሪካም ላይ የቅኝ ገዢ በደሉን ልትቀጥል ዘንድ ፈቃድና ተባባሪ ዘረኞች መሆናቸውን ማንም መርሳት የለበትም። ቻይናን እንቋቋም፣ ገዢዎችንም ባለን አቅም መከላከል እንጣር። ግፉን አንርሳ፣ የታገቱትን አንርሳ። ተቃውሟችንን ባመቸን መንገድና ስልት ተፋፈሞ ይቀጥል ነው መልእክቴ። ለዘረኞች ዝርፊያ ገንዘብ መስጠቱም ያብቃ። በተቻለን ሁሉ ጤናችንንም አገራችን ኢትዮጵያንም እንጠብቅ ሲሉ ሙልጌታ አስኪያስ ከሚዩኒክ ጀርመን አገር ደብዳቤያቸውን አጠናቀዋል። የተወደዳችሁ የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና አቅራቢዎች በቅድሚያ ልባዊ ሰላምታ አቀርባለሁ። እውነትን ይዛችሁ እውነትን እየመሰከራችሁ ለእውነት እየታገላችሁ በመሆናችሁ ክብር ይገባችኋል እላለሁ። እውነትን ለመጨበጥ የሚከፈለው ዋጋ እንዲህ በቃላት የሚገለጽ አይደለም። እውነት ጠላቶቿ በርካታ ሲሆኑ በየጊዜው እንደ ተምች የሚፈለፈሉትም መርዛማነታቸው የሚናቅ አይደለም። የእውነት የሀቅ ተሟጋቾች አርበኞች በመሆናችሁ ክብር ይገባችኋል። እውነት ማለት ኢትዮጵያ፣ እውነት ማለት አንድነት፣ እውነት ማለት በእናትና አባቶች የከበረ ነጻነትና ሉዓላዊነት ነው። እውነት ማለት የዘረኞችን፣ የጠባቦችን፣ የተረት ጡት ሐውልት ገታሪዎችን፣ ነቀርሳዎችን ማጋለጥ ማለት ነው። በኢትዮጵያ የፖለቲካ ትግል ታሪክ እውነት ማለት ኢህአፓ ነው። ኢህአፓ ለ50 ዓመታት ሀቅን ይዞ ህዝብን ይዞ የህዝብን ህመም እየታመመ የህዝብን ረሃብ እየተራበ የህዝብን ስቃይ መከራ እየተቀበለ የህዝብን ሞት እየሞተ በጽናት ለኢትዮጵያ አንድነትና ለህዝቧ ነጻነት እየታገለ መሆኑን ለሀቅ መቆሙን ታሪክ ያደመቀው ሀቅ ነው። እውነት ማለት እናት አገራችን፣ እውነት ማለት ከእናቱ ወተት እና እሸት እንዳያገኝ ሁሌም የሚገፋ ሁልጎ መሳፍርት የሆነው የኢትዮጵያ ህዝብ ነው። የኢህአፓ ማህተቡ ለአገሩ አንድነትና 99 ከመቶ ለሚሆነው ጉስቁሉ ህዝብ ጋር መቆሙ ነው። ይህ ማህተብ ከተበጠሰ፣ ይህ ማህተብ ከወለቀ ኢህአፓነት አይኖርም። ልክ በሁለተኛው ዓለም ጦርነት ወቅት የፋሽስት ጣሊያን ወራሪ ጦርን የተዋጉት አርበኞችን ያስወጉና የወጉት ባንዳዎች ድል ግም እንዳለ ስማቸውን ከባንዳነት ወደ አርበኝነት እንዳስቀየሩት የመሰሉ የኢህአፓን ስም በመጠቀም የሚርመሰመሱ የጭቃ ውስጥ ሾሆች፣ የሳር ውስጥ እባቦች እንደ ቀትር እባብ ይቅበዘበዛሉ። ከዛሬ 45 ዓመት አንስቶ ከጨቋች ገዢዎች የተረፈ አጥንት ለመጋጥ ብለው፣ ዘመናዊ የመኪና ለመንዳት ብለው፣ የተዋበ መኖሪያ ቤት ለማግኘት ብለው፣ በሽበሽ ገንዘብ ለመዝረፍ ብለው ልጆቻቸው በአገር ውስጥና በውጭ አገራት በውድ ክፍያ ለማስተማር ብለው፣ በውጭ አገራት የቅንጦት ሕክምና ለማግኘት አገራቸውን ክደው ህዝብን ክደው ከጨቋኞች ጫማ ስር እየወደቁ አቧራ እየላሱ የአገርና የህዝብን ሀቅ አፈር ለማልበስ ሲፍጨረጨሩ የሚታዩ አሉ። አሜሪካን የሚባል ጣዖት እየጠረቡ ነጋጠባ የሚደፉ ጥቂት አይደሉም። ፖለቲካ ለነሱ ከርሳቸው ነው። ሆዳቸውን የሚሞላላቸውን ያሞካሻሉ፣ ሌላውን ያወግዛሉ። በተቃውሞ ስም ከገንጣዮች ጋር በተለያዩ ጊዜያት ይዶልታሉ። አገርን ለመበለጥ ሜንጫና ገጀራ ከሚስሉ አሸባሪ ጽንፈኞች ጋር በአገርና በህዝብ ላይ ይዶልታሉ። በዚህ ሰሞን የወያኔ ነፍሰ ገዳይ የሆነውን የቴዎድሮስ አድሃኖምን ወንጀል ለመሸፋፈን የተያዘው ግርግር አጅበው ተሰልፈዋል። ይህ ሰው ወያኔ በሚጠየቅባቸው የአገር ፍጅቶች፣ በበደኖ፣ በአርባጉጉ፣ በአረካ፣ በጋምቤላ፣ በኦጋዴን ጭፍጨፋዎች፣ በአንዋር መስጊድ በተካሄደ ግድያ፣ በአማራ ተወላጆች ላይ በተለያዩ አካባቢዎች በተካሄዱ ጭፍጨፋዎችና ማፈናቀሎች ግንባር ቀደም ተጠያቂዎች አንዱ ነው። 1960ዎቹ የሮክፌለርና የፎርድ ፋውንዴሽን በቻይና በህንድ በካምቦዲያ ወዘተ ሴቶችን ማምከርና የሴት ልጆችን ወሊድ ለመቀነስ ከፍተኛ ዘመቻ እንዳካሄዱት ሁሉ ከቢል ጌትስ ፋውንዴሽን በፈሰሰ ዶላር በቴድሮስ አድሃኖም አማካኝነት በተለያዩ አገሪቱ አካባቢዎች በበርካታ ሺህ የሚቆጠሩ እናቶችን የማምከን ዘመቻ እንዲካሄድ ያደረገ አረመኔ ነው። ቴዎድሮስ በ1997 በአዲስ አበባ ወጣቶችን እነ ሽብሬን የጨፈጨፈ የህወሓት ቁንጮ የነበረ ነው። ቴዎድሮስ አድሃኖም የጠባብ ዘረኛ ፋሽስታዊ ቁንጮ በመሆን የኢሃፓ አመራሮችን እነ ጸጋዬ ገብረ መድህንና አባላትን የፍትህ ፀሐይ ሳያዩ ከ20 ዓመታት በላይ በጨለማ እስር ቤት ያሰቃየ ህወሓት የተባለ ቡድን ቁንጮ በመሆኑ አሁን በቻይናና በቢል ጌትስ ገንዘብ በተሰራ ስራ ብቃቱ ሳይኖረው እንዲቀመጥበት ከተደረገበት የዓለም የጤና ድርጅት ኃላፊነት ወንበር መነሳት ብቻ ሳይሆን በሰው ልጆች ላይ በፈጸመው ወንጀል ለዓለም ፍርድ ቤት ቀርቦ ቀሪ ዕድሜውን በእስር እንዲያሳልፍ መደረግ አለበት። ይህ ለእውነት የሚጮሁና የሚታገሉ ሁሉ ድምፅ ሊሆን ይገባዋል። ወያኔ ተባለ ኢህአዴግ፣ ህወሓት ተባለ ኦዴፓ፣ ብልጽግና ተባለ አዴፓ፣ ብልጽግና ተባለ ደህዴድ ወዘተ ሁሉም የሰው ልጅን በአረመኔያዊ ሁኔታ በመጨፍጨፍ ወንጀል ተጠያቂዎች ናቸው። ኢህአዴግ በተባለውም ሆነ ብልጽግና በተባለው ቅርጫት ውስጥ የታጨቁት ሁሉ ህዝብን በአረመኔያዊ ሁኔታ በመጨፍጨፍ ወንጀል ቢያንስ የቡድኖቹ ቁንጮዎች ቀሪ ዕድሜዎቻቸውን በእስር እንዲያሳልፉ ዘመቻ ማካሄድ ለእውነት መታገል ነውና ተነሱ። ይህ የትግል ጥሪ ለእናንተ እውነትን ለምትወዷት ነው። ሌላው ባንክሮ በተዘክሮ ልናየው የሚገባን የሽግግር መንግስት ጥያቄ በድንጋይ ሽበቱ ወሮበላ በስብሃት ነጋ በነፍሰ ገዳዩ በልደቱ በቁጭ በሉ ኢንጂነሮች ሲጠየቅ ጥያቄ በሽግግር መንግስት አይሆን ተጨፈኑ እናሞኛችሁ ነው። ወያኔ በዚህ መሰሉ ግርግር ተመልሶ ቁንጮ ለመሆን እየዳዳው መሆኑንም በማስተዋል በጠላቶቻችን መቃለሉ ይብቃ ብለን ሀቅን ይዘን በአንድነት እንታገል እንዝመትባቸውና አመትቢያ እናድርጋቸው የሚል ጥሬን ማስተላለፍ እወዳለሁ ሲሉ ፍሬው ተዘራ ከሞጣ ደብዳቤያቸውን አጠናቀዋል።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ኬኛ ኬኛ በሃማ ቱማ ክፍል 3
ተንበርክኮ ጸሎት ተነጥፎ ልመና ለአምላክ ከሆነ እንጂ ለሰው ማይሰራ ጎንበስ ያሉለት ሰው ልመና ይበዛበት መርገጥ መቅበር እንጂ ማዘን አይመጣለት። ደርግና ጭፍሮቹ በሰላማዊ ትግል ተሸናፊ መሆናቸውን ሲረዱ ያፋን ለማጥፋት ወስነው እርምጃ መውሰድ ጀመሩ። የቤት ለቤት አሰሳን ንድፍ ለደርጉ ያቀረበው መኢሶን ሲሆን የዚህ ቡድን መሪ ከበደ መንገሻ ዋና ሚና እንደነበረው የሰማነውም ጉዳይ ነበር። ለመከላከل ተገቢውን እርምጃ መውሰድ ስንልም ከጣላፍ ጎራ ወሳኝ ሚና ያላቸውን ማፈገድ በሚል ኢላማችንን መርጠናል። መንግስቱ ኃይለማርያምን መምታቱ ቢሳካ የደርጉ ሂደትና ይዘት ይለወጥ ነበር። ይህን ደግሞ በደርጉት የነበሩትም ያረጋግጡልን ነበር። መይሶኖች ከወንጀል ነጻ አልነበሩም። ከቅርብ ጊዜ ወዲህ ታሪክን በራዦች ነፍሰ ገዳዮችን እነ ሸዋሉልን ሳይቀር አጠንቀውና ያልሆነ ታሪክ ሰጥተው ወይኛቸውን ሊያጠፉብን ሲሞክሩ አድምጠናቸዋል። ጋዜጠኛና የኪነት ሰው ብለው ሊያወድሷት የፈለጓት ይህች ሴት በጉለሌ ዮሐንስ ሰፈር ወዘተ ስንቱን ወጣት የበላች አውሬ ነበረችና የሚገባትን ቅጣት ማግኘቷ ምንም ቅር የሚያሰኝ ሊሆን አልቻለም። እንዲያውም ድርጅቱ መወቀስ ካለበት ጸረ ህዝቦችን በብዛት ሊቀጣ አለመቻሉ ብቻ ነው። በመቶ ሺህ ደረጃ ህዝብን የፈጀም ፍርአትን ማውገዝተው ሰለባውን ሊወቅሱ የተነሱትን ጆሮ አንሰጣቸው። በሰላም እንታገል ሲባል መልሱ ጥይት የሆነውን አገዛዝ አንገት ለእርድ ለነሰጠው ስላል መረጥ ታግለናል በሚገባው መንገድ። አቅም የለንምና እንንበርከክለት አላልንም። ይህን አይነት መጎንበስ እስካሁንም አልተጠናወተንም። ትግላችን ስልጣልባ ቢሆን ኖሮ የስንቱን ህዝብ ድጋፍ ዛሬም ትናንትም ባላገኘን ነበር ማለትም እንችላለን። የያፓ ጀግኖች አኩሪ ታሪክ ጽፈው በራስ አነሳሽነትና አፍላቂነት አስደናቂ ታሪክ አስመዝግበው የአርበኞች ወራሽ ልጆች ሆነው አልፈዋል። የደረሰባቸው ፍየልና ግፍ ቀላል አልነበረም። ግን ሞት ለፋሽስት እያሉ በሞት አይፈሪነት ግንባራቸውን ለጥይት ሰጡ እንጂ ከዚያ ጊዜ ጀምሮ ያየነውን የፈሪ ማላዘን አሰምተው የፈሪ ታሪክ ለቀጣይ ትውልድ አላስተላለፉም። የአባ መሪዎችም በትግሉ እሳት ከጓደቻቸው ጎን ተማግደው ተሰው እንጂ ህዝብን አላታፈሩም። ተስፋይ ደብሳይ የመይሶን አባል ጠቋሚ አጋልጦት ከፎቅ ተወርውሮ ወድቆ ተሰዋ እንጂ እጁን ለጠላት ሰጥቶ የሚያውቀውን ምስጢር ሁሉ ዘክስኮ ጓዶቹን አልጎዳም። ተስሉ ተፈራ በአሰሳ ጊዜ በአዲስ አበባ እንደነ ሙሉጌታ ዜናና ተካልኝ ወልደ አማኑኤል ህይወቱን ሰጠ። ዮሐንስ ብርሃኔ ከመላኩ ማርቆስ ነጋ አየለና የእንግሊዝ ተወላጅ አባላችን ጋር በአቃቂ ተገደለ። ስዩም ከበደ፣ ይትባረክ ህዝቅያስ፣ ሙሉጌታ ሱልጣን፣ ውብሸት ረታ ወዘተ ወዘተ ብዙዎች ህይወት ገብረዋል። ዛሬ መርዛም ምላሳቸውን የዘረጉብን ናዝራዊዎችና ያህትውልድ ብለው የሚያላዝኑብን ማፈሪያዎች የዚያን የኢሃፓ ጀግኖች ድፍረት ሆነ ወኔ ቅንጣቱንም ሊያሳዩ ያልቻሉ፣ ቅንጣትም የኢትዮጵያዊነትና መስዋዕትነትን ሊያንጸባርቁ ያልቻሉ ናቸው። የድርጅቱ መሪዎች መስዋዕታቸውና በኋላም በከተማ ቀሪ ሊሆን የቻለው የአመራር አባል አንድ ብቻ መሆኑ ብዙ ችግርና ጉዳት ማስከተሉም የታሪካችን አካል ነው። ግፍ ያስችላል ሲባል ዘመኑ አለፈና ሞት ይሻለኝ ማለት ከመላስ ጠፋና ተጎን ብሶ መጫን መወቀጥ መረገጥ ተወዶ ታቀፈ ተመርጦ መሰንበት። መለስ ብለን ሰብሰብ አድርገን ስናቀርበው ድርጅታችንን ማንም አላቋቋመውም እኛው እንጂ። ወደ ሱዳን ስደት ስንገባና በቡሪ ፖሊስ ኮሌጅ በቁም እስር 6 ወር ስናሳልፍ ከሱዳኖቹ አስፈቀደው የጠየቁን በስደት ላይ የነበሩና በደርግ ጊዜ ወደ ኢትዮጵያ የተመለሱት አቶ ስዩምና ኋላ በጀባ ኮማንድ በተባለው የተገደለው ኪዳኔ ነበሩ። እኛ ካርቱም ስንደርስ የነቅነቅ ቡድን መሪው በአጼው አፋኞች ካርቱም ተገድሎ ነበርና አላገኘነውም። ከጠባቂዎች ተደብቀን አጥር ዘለን በካርቱም ከተማ ልናገኛቸው የጣርነው የሱዳን ተራማጅ ድርጅቶችና የግራ ፓርቲ ቅንጣትም አልጠቀሙንም አልረዱንም። ወደ ኢትዮጵያ አንመለሳቸውም ብለው የደገፉን እነ ኮሎኔል ሐሺም አልአታና ሌሎች የታሰርንበት ቦታ መጥተው የጠየቁንና ድጋፍ የሰጡንን ከፍተኛ መኮንኖች ፈንቅለ መንግስት ሞከሩብኝ ብሎ ጃፋር ኒሜሪ ወደ ኋላ ገሏቸዋል። አትረክቡን ወይ አፈጡልን በሚል አሴው ወደ ካርቱም ስብሰባ እንደማይመጡ በመገለጹ በግድ ወደ አልጀርስ አባረሩን። ከተወሰነ ጊዜ በኋላ በዚያ ያሉትን ልዩ ልዩ ኤምባሲዎች ቀርበን እርዳታ የጠየቅናቸው ቅንጣትም አረዱን። ቻይናዎቹ ሊገናኙንም አልፈለጉም። ሰሜን ኮሪያኖች ለመሪያቸው ኪም ኢል ሱንግ ውዳሴ ጽፈው እንድንፈርም ብቻ ነው የፈለጉት። ኩባዎች ሊያገኙን ሊሰሙንም አልፈለጉም። ሊሰሙን ሊያዳምጡን ዝግጁ የነበሩት የፓለስታይን ፍልስጤም ድርጅት PLO ተወካዮች ነበሩ። ስለዓለም አቀፍ ታጋይ ተርዮች ትብብር ይዘትም በቂ ትምህርትንም ገና ከመጀመሪያው ስላገኘን ንቃት ገበየን። ስለሐቅና ዲስኩር ልዩነትም ከአልጄሪያ ተመክሮ ትምህርትን መገብየትም ችለናል። በሴቶች ቀን አለሴቶች ነጻነት አብዮት ግብ አይመታም ብለው ባንዲራ በከተማይቱ የሚለጥፉት ገዢዎች ያሰፈኑት ስርዓት ግን ሴቶችን በግፍ የሚበድል አምባገነን እንደሆነ ልንስታዘበው ችለናል። ብልጭ ብልጭ የይስሙላ እርምጃዎችን መውሰድም ሆነ ዲስኩር ምንም ትርጉም እንደሌለው በተጨባጭም አይተናል። ምናልባትም ለዚህም ይሆናል ተቅለስላሹ የኦዴድ ሹም ገና ከመጀመሪያው አፍ ያበዛ የነቃንበት። ሶሻሊስትና ተራማጅ ነን ይሉ የነበሩትም ብሔረተኛና አድርባይ መሆናቸውንም ከእንቢታቸው ጊዜና አልፎ ስናገኛቸውም ተረድተናል። የኢትዮጵያን ጥቅም ያስቀደምን በመሆናችን ተቋቋምነው እንጂ ፈተናው ብዙ ነበር ማለት ይቻላል። አልጀርስ ከተማ ያገሬው ደሃ ነዋሪዎች ሰፈር በነበረው ካስባህ ቀበሌ በኮሾ ሆቴል እኛና ለውትድርና ፍልጠና የመጡ የነበሩ የደቡብ አፍሪካ ኮንግሬስ አባላትን እኛ ሰባታችንን በሁለት ክፍል እነሱንም እንዲሁ በማጨቅ በመጥፎ ይዘውን የነበረነውና ከነበረበን ችግር ወጥቶ ለድርጅት መስረታው በሚገባ ለመንቀሳቀስ አስቸጋሪ ነበር። ያፓን የመሰረት ነው ሂደቱ አልጋ ባልጋ ሆኖልን አይደለም ለማለት ነው። በነበርንበት ሆቴል የረሃብ አድማ አድርገን በጉልበት ቤት ተከራይተን ባለስልጣኖቹ ክራይ እንዲከፍሉ ብናደርግም የአልጄሪያ መንግስት በተጨባጭ ጸረ ግራ ስለነበር ቢሮ ሳይሰጠን ነው አገሩን ጥለን የወጣ ነው። በይስሙላ ደረጃ ይህ የቡሜዲያን አገዛዝ በርካታ የግራ ኃይሎችና የነጻነት ተዋጊዎች ከብራዚል እስከ አየርላንድ ለአሜሪካ ተቆራነሮች ለአፍሪካ የነጻነት ትግል ድርጅቶች ሁሉ ቢሮዎችም ሰጥቶ የነበር ቢሆንም በተጨባጭ የራሱ ህዝብ ላይ ግን ጨቋኝና አምባገነን አገዛዝን ያሰፈነ ነበር። ደርግን ለመጀመሪያ ገና ሳይመጣ ያገኘነውና ያወቅነው በኮሎኔል ቡመዲን ትመራ በነበረችው በአልጄሪያ ነበርና አገር ወዳድ መስለው መኮንኖቹ አብዮት አደናቅፈው ለስልጣን ሲበቁ አላደናገሩንም ማለትም እችላለሁ። ወደ ሱዳንም ወደ ሶማሊያም ወደ ኬንያም ያኔ የወጡት ስደተኞች የዛሬዎቹ እየደረሰባቸው ካለው ችግርና በደል ባይወዳደርም ብዙዎቹ ብዙ ችግርን መቻል ተገደዋል። በአገር ቤትም ወጣቶች ለመመልመልም ዝግጁ ሆነው የበሱበት ሁኔታ አልተከሰተም። ፓርቲ ሲባል ኋላ ነፍሰ ገዳይ የሆነው ግርማ ከበደ ይል እንደነበረው ብዙዎቹ የጭፈራ ፓርቲ ማለታቸው ብቻ ነበር። ጸንተን ስለቆየን ድርጅትም ሊመሰረት ኢሃሰም ሊደራጅ ቻለ። ሰራዊቱን ወስኖ የመሰረተው ፓርቲው ራሱ ሲቋቋም ነው። አባሎች የሚሆኑት ከየቦታው በፓርቲው አካላት ተመርጠውና ተመልምለው ወደ ተዘጋጀላቸው የስልጠና ቦታ አመሩ። የሰራዊቱ የመጀመሪያዎቹ የሰለጠኑ ተዋጊዎች ሆኑ በኤርትራ ሜዳ አግኝተዋቸው ወደ አሲምባ የወሰዷቸው ግለሰቦች ሰራዊቱን መስራች ሊባሉ አይችሉም። ይህ ደግሞ ሀቅን ለማስፈር እንጂ ሁሉም ታግለው ያደረጉትን አስተዋጽኦ የሚቀንስ አይደለም። በቅጥፈት ግን ራሳቸውን የሰራዊቱ መስራች ነበር ማለት የጀመሩትንም ማጋለጥና መተርተሩ ያብቃ ማለት ግዴታችን ነው። ይህን ካልኩ ዘንዳ በዚያን ጊዜ በገዳሪፍ እና ሌሎች የሱዳን ከተሞችና ድንበር በሰራዊቱና በውጭ መዋቅር መስመር ለመዘርጋት ድንጋይ ፈላጭ ከሰል አክሳይና ሻጭና ሌሎችንም ሽፋኖች ይዘው በመከራ የሰሩትንም ጓዶች ማስታወስ እፈልጋለሁ። አስርቱ ቃላት የነመለስ መንጋ ቅዱስ መጽሐፋቸው የቄሮዎች መንጋ ቀላል ነው ግልጽ ነው ጀምሮ እስኪጨርስ ገንጠል ገንጠል ባይ ነው። ነገሮችን በተከሰቱበት ተጨባጭ ሁኔታ አዛምዶ ማየት መገምገም ተገቢ ነው። ለምንስ ወደ ሲምባ ማቅናት ተገደድ? ለምንስ በሻቢያ በኩል ወደ ትግራይ መግባትን ወሰን? ለምንስ ትግራይን መረጥ? ዛሬ በኋላ መብራት ያባይ ወኖሮ ማለት ብቻልም በነበርንበት ተጨባጭ ሁኔታ ያገኘነው አማራጭ ይህ ብቻ ነበር ማለት እንችላለን። በሶማሊያ በኩል በዚያው ዘልቆ በጊዜው አምጾ ከነበረው ከዋቆኩቱ ጋር ተስማምቶ መታገል የሚለው ቢመረጥም የመሬት ላራሹ ጥያቄና የብሔረሰብ እኩልነት ጥያቄ የሚታይበት ባለጫካ መሬት ነው በሚል ቢሞከርም በኒያ ዚያድ ባሬ ቀጥተኛ ሻጥር ሊደናቀፍ ችሏል። ዚያድ ባሬ ከምዕራብ ሶማሊያ ነጻ አውጪ ግንባር ጋር ተፈራረሙና ማለትም ሲሶ ኢትዮጵያ የሶማሊያ ግዛት ነው ብላችሁ ተቀበሉና ሁሉም ይሆናል እስከሚኤሶ ድረስም ብረት ጥይት እናመጣለን ያለውን ልንቀበለው አልቻልንም። የኢትዮጵያ መንግስት ስላልሆን በአገር ድንበር ላይ የመደራደር የህዝብ ፈቃድም የለንም በሚል ሳንቀበል ቀረን። ወያኔ ግን ወዲያውኑ በመቀበሉ በሞቃዲሾ ቢሮ የዲፕሎማት ፓስፖርቶች ሙሉ ወታደራዊና የገንዘብ እርዳታ ተሰጣቸው። የጦርነት መግለጫ ሲያወጡ ለሶማሊያ ልዩ መግለጫ እያዘጋጁ ያበሻን ወታደር ደመሰስን በሚል የነዚያ አድባሬን አነጋገርም አጻጻፍም ቀርተው ነበር። የማይነካበት መስሎት ዛሬ በአማርኛና በኦሮምኛ የሚናገረው የተቃረነ የሆነበት የኦዲፋው ሹም እዚያን እዚያ ሌላ ማለትን መጻፍንም ያስተማረው ወያኔ እንደሆነ ምንም ጥርጥር የለውም። በባሌ ነው በቦሌ ይባል የነበረው ሁለቱም ባለመቻሉ አቲምባ የሚለው ሐሳብ የቀረበው ያሊቴና አዲሮብ ተወላጅ በሆነውና አካባቢውን በሚያውቀው በጓድ ተስፋዬ ደበሳይ ነበር። በዚህም መሰረት በሮማ ከተማ ጣሊያን ተማሪ የነበረውና ዛሬ በህይወት የሌለው ጳውሎስ ተመልምሎ ወደ ቦታው ተላከ። አንድ የወያኔ ደጋፊ የሆነና ያንጃው አዳናቂም እንደጻፈው ሳይሆን በድርጅቱ መሪዎች መሃል ያኔ በትጥቅ ትግል መጀመር አለመጀመር ላይ ምንም ልዩነት አልነበረም። በአልጄሪያ ያለን ከሰባታችን አንዱ ትውልደ ኤርትራ ነበርና በዛ በኩል ገብቼ ጀብሃን ለመለወጥ አስተዋጽኦ ማድረግ ይሻላል በሚል ካልጀርስ በጀብሃ ድጋፍ ወደ ሱዳን ሊሄድ ችሎም ነበርና መሃላችን አልተገኘም። የግለሰብ የኤርትራውን ግንባር ከርቶ ወደ ደርግ በመግባት ከሻለቃ ዳዊት ጋር ባስመራ ሰርቷል። የሰው መጨረሻው ለማለት እንጂ መጠቃሰም ያለበት አልነበረም። ዛሬም በመቀሌ የወያኔ ደጋፊ ሆኖ ባለበት በድርጅቱ ላይ ቅጥፈትን በመጽሐፍ ትውልድም እንዲያውቅ በሚል መልክ የደረደረው ግለሰብ ደግሞ ለማያውቀው ነገር ምስክር ሊያደርገውም ጥሯል። መጀመሪያ ያገኙን የጀፋ ሰዎች ቢሆኑም በኤደን የጀፋ መሪ ህሩይ ተርላ ባይሩና ብርሃነ መስቀል ተገናኝተው ያኔ ጀፋና እነ ኢሳይያስ ኦስማን ሳላሳቤ በነበራቸው ቅራኔ የተነሳ ህሩይ ሻቢያ የሚባል እንቅስቃሴ የለምና ከነሱም አትገናኙ ብሎ ጫና ሊያደርግ ሲጥር ከብርሃነ መስቀልና ሌሎችም ጋር ሊስማማ ባለመቻሉ ከጀብሃ ጋር ግንኙነታችን ሳይጀምር ወደ መቋረጥ ቢልም ላለመበጠስ ብዙ ተሞክሮ ነበር። ሻቢያ ከመጀመሪያውም የኢትዮጵያ ቅኝ ግዛት ካላላችሁን በሚል ወደ ትግራይ ጉዞውን ሊያደናቅፍና ሊያዘገይ ከመጣሩ ባሻገር ብርሃነ መስቀልን የወያኔ መሪ ሁን ብለው ለማግባባት ሽማግሌው የትግራይ ትግርኛ አቀንቃኝ አቶ ወልደ አብ ወልደ ማርያም ጭምር ሞክረውት ነበር። ያ ሰዎች በናቅፋ እያሉ ወያኔን አቻኩለው ወደ ትግራይ አስቀድመው አስገቡ። ባለፈው ዓመት ኢሳይያስ ራሱን ዳመነው ችግራችን የቀኝ ግዛት ነን ባይነታቸውን በሁሉም መስክ አልቀበል ስላልናቸው ሲሆን እስከ መገንጠል የሚለው አቋም በቀጥታ መለያየትን የማይደግፍ ነውና አንቀበልም ብለዋል። ቢያንስ በግንዛቤ ደረጃ ዛሬ ግንጠላን ደገፉ ከሚሉን ምንጣፎች የተሻለ ግንዛቤ ነበራቸው ማለት እንችላለን። እዚህ ላይ ነጠላ ሰረዝ ላድርግና ዶክተር ተስፋዬ ደበሳይን በጄኔቭ እንድንገናኘው ተስፋዬን ይገናኙት የነበሩት አምባሳደር ሚካኤል ነበሩ ለብርሃነ መስቀል የተቆሙት። ባሉትም መሰረት ተስፋዬ ፈቃደኛ ሆኖ እኔና ብርሃነ መስቀል አግኝተነው በተደጋጋሚ ተወያይተን የድርጅት መስረታውን ውጥን ካቀረብንለት በኋላ ተስማምቶ አብረን ልንሰራ ችለናል። በህይወቴ ካወቅኳቸው ብልህና ባለችሎታ ሰው ጭምትና ትውት ሰው ግን ሲቀርቡት በጣም ተጫዋች የነበረ ሰው እንዳስመሰከረውም ቆራጥ ኢትዮጵያዊ ሰው አንደኛው ተስፋዬ ነበር። ጸጋዬ ከአሲምባ ወደ አዲስ አበባ በ1967 ዓመተ ምህረት በህቡ ሲጓዝ አሲምባ ድረስ መጥቶ አብሮት የተመለሰው ተስፋዬ ነበር። ሐሰት የሚረጩብን ማንሳት ባይፈልጉም በአራተኛው የአመራር ስብሰባችን ባሳለፍነው ውሳኔ ሁለቱም ማለትም ጀብሃም ሻቢያም የኢትዮጵያ ጠላቶች ናቸው በሚል ደምድመናል። በግንባሮቹም ውስጥ ችግሮቹ ሲከሰቱ በጀብሃ ፋሉል ያሏቸው በሻቢያ መንካ ያሏቸውን በልዩ መንገድና ባለን አቅማችን ልንረዳቸው ሞከረናል። ከወያኔ ወግነው ከወጉም በኋላ ግን ለግንባሮቹ ማንነት ምንም ብዥታ አልነበረንም። በአሜሪካ የነበሩት አባሎችና ደጋፊዎችም በጋዜጣቸው የግንባሮቹን ጠባብ ብሔረተኝነት አውግዘው በማውጣታቸው ሻቢያ በድርጅታችን ላይ ጥርሱን ነከሰ። በሏቸው ብለን አዘን እንዳላጻፍ ብንነግራቸውም በእነሱ የማህበራት ነጻነት አይታሰብምና ድርጅቱ አጠቃን ብለው አመረሩብን። ኢሃፓ እየተጠናከረ ሲመጣም ትልቋ ኢትዮጵያ አባይ ትምክህተኞች ተጠናከሩ ብለው ሊወጉን ወሰኑ። በጎረቤት አገሮችና በአረቦች ዘንድም ዘመቱብን። በረሃቡ ሰበብና ሽፋን ምዕራባውያንና አረቦች ሲረዷቸውና ሲጠናከሩም በጸረ ኢሃፓው ስብስብ ተሰላፊ ሆነው ብዙ ጎድተውናል። ሻቢያም ዚያድ ባሬም ሰርጎ ገቦችን በተከታታይ ሊልኩብን መሞከራቸው ሚስጥር አይደለም። የአሜሪካው ሲአይኤም በዚሁ መልክ ተፈታትኖናል። ዛሬም አለቀቀን። ከመጋረጃ በስተጀርባ የነበረውን ግብግብ ቀርቶ የይፋውንም የማያውቁት ግን ለትችት የሚቅበዘበዙት ጠላቶች ድርጅቱና ኢትዮጵያን ሊያጠፉ ሲጥሩ ድምጻቸውም አይሰማም ነበር። ያለፈው አልፎና የፈለጉት ተሟልቶላቸው ካበቃም በኋላ በምስራቅ አፍሪካ ዞረው ለኢሃፓ እንዳትረዱ ብለው በተለይ በኡጋንዳና ደቡብ ሱዳን አማጽያኖች ጋር እንቅፋት ሆነውብናል። በምስራቅ አፍሪካ የውያኔ ጥቅም አስጠባቂ የነበረው የእንግሊዝ ኤምባሲ ሲሆን አሜሪካም ወደ ናይሮቢ ቅጥረኛዋን አብዱል አባቦራን ልካ እናገኘው የነበረውን ሟቹን ጆ ጋራንግን ወዮልህ ከነሱ ከተባበርክ በሚል አስፈራርተውት እንደነበር ነግሮኛል። ወያኔ የደቡብ ሱዳን አማጽያንን ካባረረች በኋላ በፓስፖርት እደፋና በሌሎች መስክም የተባበርናቸው የጋራንግ ተከታዮች ነጻ ሲወጡና ለስልጣን ሲበቁ ከወያኔ ጋር እጅና ጓንት ሆኑ እንጂ እኛን ሊደግፉንም እንደማይፈልጉም ሆነ እንደማይደፍሩ ባለስልጣኖቹ ነግረውናል። ተመሳሳይ ክህደትን ከነ ጃኮብ ዙማ ከናሚቢያው ሳምኒዮማ የተገደለውን ሳሞራ ማቼልን ሆነ የሞተውን አጉስቲኖ ኔቶን ባንጎላ ከተኩት ወዘተ ያየነው ነውና እንዲያው ሌላ ታሪክ ብዬ ልለፈው። ቂም ቢኖረንም ሱዳን ከወያኔ ሲጋጭ ሁኔታውን ተጠቅመን ኢያግን መስርተን በሱዳን መሬት አልፈን ወደ ቋራ ልንዘልቅ እንደቻልነው ሁሉ ወያኔና ሻቢያ ሲጋጩ ሻቢያ እንገናኝ ባለው መሰረት በዚያው በዋሽንግተንም በልዩ ልዩ ቦታዎችም አግኝተናቸዋል። እንዴት ከሻቢያ ይነጋገራሉ ላለው ወያኔ የድርጅታችንን አቋምና ፖለቲካ ወያኔ አይወስንልንም ከማለታችን ባሻገር ጓዶች ኢትዮጵያን እስካልጎዳ ድረስ አመራር ከመንም ሊገናኝ ይችላል ባሉን መሰረት ከጠቀመ በሚል ተገናኝተናል። ያኔ ከሻቢያ ተገናኙ እገሊና እገሊም አስመራ ሄዱ ብለው ያወገዙንም ሁሉ አድሮ በዚያው መሄድ ብቻ ሳይሆን መነጠፋቸውን ህዝብ ታዝቧል። በአዲስ አበባ ያሳማ ስጋን በጥጃ ስጋ ሽፋን ለባለ ስልጣኖች ይሸጥ የነበረው የጣሊያን ተወላጅ ስም እየጠራ እነገሌ እነገሌ ደንበኞቼ ናቸው ግን እኔ አይነግሩም ዝም የርሶም ስም ማን ነው ብሎ ጠየቀ እንደተባለው እንዳይሆንብን ብለን እንጂ እነማን በሚስጥር ሻቢያ ጋር እንደሄዱ ማወቅ ብቻ ሳይሆን ሊሄዱም ሲነሱ እስከ መምከርና ማስጠንቀቂያ መስጠትም ደርሰን ነበር። ወሬ ቢበዛ ባህያ ይጫንም ብለን እንለፈውና ለማንኛውም እኛ ባደረግናቸው ውይይቶች የሻቢያ አቋም ሁኔታዎችን አጥኖ ለኢትዮጵያም ለኤርትራም ህዝብ በሚጠቅም ጎዳና ለመጓዝ ሳይሆን ሊጠቀምብን መሆኑን መገንዘብ ስለቻል ይቅርብን ጎመን በጤና ብለን ግንኙነቱ ተቋርጧል። ሌሎችም ወደዚያ ሄደው የከረሙት ምንም ሳይፈይዱ ቀርተዋል። ልክ አዲስ አበባ በወያኔ ስር እንደነበሩት የሻቢያ ተቃዋሚዎች ሻቢያን ተገና አድርጎ ወያኔን መታገል የሚቻል አልነበረም አልሆነም። ኦነግማ ጋራጅ ገብቶ አንጃ በአንጃ መሆንን ነው ያተረፈው። ሻቢያ ወያኔን ሊያጠቃ ካለ መፈለጉ ባሻገር ማንነቱን ቅንጣትም ሊቀይር ባለመቻሉም ነው። በመጨረሻም የኦዴዱን አለቃ አሜሪካና አረቦች ለስልጣን ሲያበቁና ለሻቢያ ጥቅም እንዲቆም ሲያደርጉት ኦነግም ወደ አዲስ አበባ ሊዘልቅ በቅቷል። ስለቀጣዩ ዘርዝሬም ቢለኝ አይኖርም። ለነገሩ ገና መዘዙ አላለቀም ጀመረ እንጂ። ሰላም ነው ይሉናል መፍትሄ መንገዱ ይሉናል አይጠቅምም ጠመንጃ ማንሳቱ። ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀር ማፌዛቸው። ይሃፓ እንኳን በአገር ግንጠላሊያምን ሊደግፍ ቀርቶ በአፍሪካ ደረጃ አንድነትን ፓን አፍሪካን መሆንን በቲዮሪም በተግባርም ሲገፋ የቆየ ድርጅት ነበር። በተማሪ ደረጃ ሳለን በዛሬዋ ዚምባብዌና የያኔ ሮዴዚያ ላይ ኢያን ስሚዝ የተባለው ነጭ ገዢ በራሱ ውሳኔ ነጻነት ሲያውጅ እንግሊዝ እጁ አለበት በሚል በእንግሊዝ ኤምባሲ ላይ ተሰልፈናል። ሰፋ ባለ ደረጃ ደግሞ ሮበርት ኬነዲ እና ሁበርት አምፍሪ ሲመጡም የተቃውሞ ሰልፎች አካሂደን ባንዲራቸውንና $1 ለጠበላቸው ብለን ለኩሰናል። በያፓ ደረጃም ከታጋይ እንቅስቃሴዎች ጋር ሰርተናል። ለደቡብ አፍሪካ ቡድኖች የሀገራቸውን ፓስፖርቶች በሚገኙባቸው መንገዶች አግኝተን ገዝተን በተደጋጋሚ ሰጥተናቸዋል። በአልጀርስ ከተማ ከአሜሪካ ጥቁር አነሮች ከአፍሪካ የነጻነት ግንባሮች ወዘተ አብረን የሰራን ሲሆን ኋላም ለጸረ አራፍ ሞይ የኬንያው ሙዋ ኬንያ የሚስጥር ቡድን በገንዘብም በመጓጓዣ ወረቀቶችም ቋራ ድረስ አምጥቶ በማሰልጠንም ማተሚያ ጌስቴትነር በዚያው በናይሮቢ በመስጠትም ወዘተ ትብብር አድርገናል። ሆዲፍቸውና ለደቡብ ሱዳንና ለነካጋሜም ብዙ ትብብር አድርገንላቸዋል። ይህን ሁሉ የምንለው አንድም የምስጥርነቱ ጊዜ ስላለፈ ሲሆን በመሰረቱ ግን ከኢትዮጵያ አልፈን ለአፍሪካ አንድነትም በተጨባጭ የቆምን ነበር ለማለትም ነው። የግንጠላ አንዲትም አጥንት በሰውነታችን አልነበረንም ለማለትም ነው። ዛሬም ሀቀኛ የአፋ ልጆች ከጠባብነትና ግንጠላ ጋር ሆድና ጀርባ ናቸው። ደጋግመን እንዳልነው በአገራችን ገና የድርጅት ትግል ባህል ባልዳበረበት ልንታገል የተነሳንና የሞከርንም በመሆኑ ከብረት ዝገት እንደሚሉት ስህተት መፈጸማችን አልቀረም። ከስህተት የሚርቅ በተግባር የማይፈተን የሶፋ ፋኖና የቅምጥ ታጋይ ብቻ ነው። ስም አጥፊዎች እንደሚሉትም ለምን ተሳሳታችሁ ተባልን ብለን እንደ ግብዞቹ ሹሞች አረፋ ደፋቂ ሳንሆን በራሳችን በየስብሰባችን ራሳችንን ለመተቸትና በሂስና ግለይስም በተግባርም ለማረም ጥረናል። አንዳንዶች ራስን አዋርዶ ለአዋራጅ መስጠት ብለው ያሾፉበት ሂስና ግለይስ ዋናው መታረሚያ መሳሪያችን ነበር። ብዙዎች በአሁኑ ጊዜ ጥፋታችን የሚሉት እንዲያውም ከወደ ዴሞክራሲው ከሚገባው በላይ ለቀቅ በማድረግ ስነ ስርዓትን ጎዳን በሚል ነው። ያቆየን ከብረት የተነከረ ዲሲፕሊን ነው። ብዙሃኑ የበላይናቸውን መርህና የህዝብ ወሳኝነት ደግሞ ለሆነ አምባገነን ወይም የጎበዝ አለቃ አሳልፈን አልሰጠንም። ለዚህ ነው ደርግ መንግስቱን፣ መለስ ወያኔን፣ ብርሃነ መስቀል አንጃን፣ አስመሳይ ሙሴውን ሁሉ የታገልነውና በመታገልም ላይ ያለነው። የድርጅቱን መርህ የሚወስኑት አባላት ናቸው። መጪውን ስምሪቱንም ይህን ስናደርግ የቆየነው ልዩ ጉባኤዎች፣ መለስተኛ ስብሰባዎች ወዘተ በማድረግ ነው። ረጅም እድሜ ያለኝ ባዩ ኦነግ ለምሳሌ መላ ባለወቱን አስወክሎ ጠቅላላ ጉባኤ አድርጎም አያውቅ። አመራሩ ተሰብስቦ ብቻውን ይወስናል። የስብሰባውን ውጤትም ብዙውን ጊዜ ውጪዎቹ ይወስኑለታል። የኦነግ ረጅም ታሪክ ይህ ነው። አሶሳ እጁን ይዞት የሄደው ሻቢያ ነው። ደምቢዶሎ ያስገባው ደግሞ ወያኔ ነው። ለነገሩ ቀደም የምናውቃቸው ኦነጎችና ከደርግ ፈርጥጠው የመጡት አንድ አይደሉም። ሻቢያ በሱዳን የመሰረታቸው እነ ሌንጮና መሰሎቹ ማንነታቸውን ስናውቅ አንዱ የነሱ ቢጤ ሰሞኑን በኢትዮጵያ የፖለቲካ እስረኛም የተያዘ ጋዜጠኛም የለም ብሎ ሲለፍፍ ምን ያህል ቅንጣትም ድርጅታዊ ሰብእናና ነጻነትን እንደማያውቁ አስመስክረዋል። ድርጅቱን፣ አባላቱን፣ ህዝብን የማያከብር ቡድን እንደ ይሁዳ ይሸጣል፣ እንደ ባሪያ ይለወጣል፣ ከቅሌት ወደ ቅሌት ሁሌም ይዘቅጣል። ራሱን በአዴን ያለው ቡድን ኢህዴን ሳለ ተሰብስቦ የወሰነውን በመለስ ወያኔ አመራር እርምት ይቀይር እንደነበር የቡድኑ ራሱ መሪ አባላት ያጋለጡት ነው። ስህተት ስንልም ያልሰራነውን ስህተት ሰራን ብለን ማንንም ለማስደሰት ተቀባይ ሆነን አናውቅም። ጨቋኞችን በመታገላችን እንኮራለን እንጂ ጸጸት የለንም። ሹሞቹንም ተራ ዘረኞች መሆናቸውን ከመጀመሪያው አጋልጠን ማሽመድመዳችን ያኮራናል፣ የምንቀጥልበትም ይሆናል። የሰማዕትን ደም ረግጠው ከጨቋኞችና ነፍሰ ገዳዮች ይቅርታን ሊጠይቁ የሞከሩት አንጃዎች በምንም መልክ አይወክሉንም። ኢትዮጵያን ለካዱና የዘቀጡ ጎጠኛ ዘግናኝ ጠባብ ብሔረተኛ ሆነው ለተዋረዱት ሁሉ እንዳልነውም ፎክሮ ከሚሸሽ ታሪክ ከሚያበላሽ ቃል ኪዳንን ክዶ ከሚሆን ርካሽ ነፍሱንም ከሚጥል ከሚሆን ተልከስካሽ ይሻልን ነበረ ባልነበረ ጭራሽ